የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ግድቡ ለመደራደሪያ ተጠቅመን የታችኛው የተፋሰስ ሀገራቶችን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንቱ እንዲመጡ ሁሉንም የሚጠቅም የህግ ማዕቀፍ የሚያደርግበት ነባራዊ ሁኔታ ይኖራል ማለት ነው።
ሌላው ደግሞ 2020 ብናየው የመጣው ዝናብ በመቶ ዓመት አንድ የሚመጣ አይነት ከዛ በኋላ የመጣውም አሁንም ድረስ ብናየው እግዚአብሔርም ረድቶናል እላለሁ።
ኢትዮጵያ ውስጥ ያለ ኃይል የሚጠቀም ነገር በሙሉ የሚንቀሳቀሰው በ4800 ሜጋዋት ነበረ። እሱን አስበህ የእሱን አንድ ሶስተኛ ከአራት ተርባይን ብቻ ከህዳሴ ግድብ ማግኘት ምን ያህል ትልቅ ኢምፓክት እንዳለው እንግዲህ ጅስ ማሰብ ነው። ይሄ ማለት ግን ኃይል ስላለ ብቻ ሁሉም ሰው ተጠቃሚ ይሆናል ማለት አይደለም። እሱ ላይ ትልቅ የቤት ስራ ይቀረናል።
መስም ብቻውን የብዙዎችን ትኩረት የሳበ ጉዳይ ነው።
መነሻው የሆነችውን ኢትዮጵያን ጨምሮ ያንዳቸው ከሌላው በእጅጉ ቢለይም
ከ11ዱ የተፋሰሱ ሀገሮች ለአብዛኞቹ የህልውናቸው ደምስር የሆነው የዓለማችን ረዥሙ ወንዝ ናይል
ዛሬ በኢትዮጵያ አዲስ ምዕራፍ ተጽፏል።
በአባይ ወንዝ የብዙ መቶ ዘመናት ታሪክ የኢትዮጵያን የኃይል ጥማት ለማርካትና በክልሉም የኃይል አቅርቦት ያሳድጋል የተባለለት ግዙፍ ግድብ
እርግጥ የአባይን ልጅ የሚለው ተረት ሆኖ ሊቀር ይሆን?
የህዳሴ ግድብ ቃል ኪዳን ይዝ ይሰምር ሲሆን
ስጋቶች ተጨባጭ ፈተናዎቹስ ምንድናቸው?
በይሆናል ከሩቅ የሚሰነዘሩ መልሶች ሳይሆን ካንጀት ጠብ የሚል የጉዳዩን አዋቂዎች ፍተሻ ይሻሉና በምሽቱ ቀዳሚ ዝግጅታችን ጊዜ ሰጥተን እናወጋለን።
በልዩ የጉጉት ስሜት የተዋጡ ታዳሚዎችና እውነትም በአንዳች ልዩ ተስፋ የሚያጭር መንፈስ የተሞላ አየር የነገሰበት አዳራሽ ላፍታ ባይነ ህሊናችሁ ውልብ ይበል።
ስፍራው የዋሽንግተኑ
ስሚትሶኒያን ሚውዚየም ኦፍ አፍሪካን አርትስ የአፍሪካ ኪነ ጥበባት ቤተ መዘክር ሲሆን
ምክንያቱ ደግሞ የኢትዮጵያ ዘመናዊና ባህላዊ ዘፈኖች ድንቅ የሙዚቃ ቅኝቶች
ከአዳራሹ ወለል ላይ ከተቀመጠውና ዙሪያውን ግድግዳዎቹን ተደግፎ ከቆመው ታዳሚ ጆሮና እይታ ሊደርሱ የተሰናዱበት ቅጽበት መሆኑ ነው።
የሚበዙትም የዋሽንግተን ዲሲና አካባቢው ነዋሪ ሆኑ የተለያዩ ሀገራት ተወላጆች ናቸው።
ባለፈው ቅዳሜ ነሐሴ 18 2016 ዓ.ም ከተከናወነው ከዚህ አስደሳች ምሽት አዘጋጆችና ተዋናዮች ሶስቱን ጋብዘናል። እነሱም አብረውን ያመሻሉ።
ከእሁድ ነሐሴ 26 2016 ዓ.ም ዝግጅቶቻችን ጋር
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። ሰላም ጤና ይስጥልን፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
እስከ ፕሮግራማችን ፍጻሜ እስከ ምሽቱ 4 ሰዓት ድረስ አብረናችሁን ዘልቃለን። እናንተም አብራችሁን አምሹ።
አሁን የሰዓቱን ያለም ዜና እናስቀድም፣ እንዳትሄዱ።
እንደምናመሻችሁ፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። እስራኤል የስድስት ታጋቾችን አስክሬን ጋዛ ውስጥ ማግኘቷን በዛሬው ዕለት አስታውቀች። ከነዚህ መካከል በሐማስ ከተያዙና በእጅጉ ታዋቂ ከነበሩት መካከል አንዱ የነበረው ወጣቱ እስራኤላዊ አሜሪካዊ ሄርሺ ጎልድበርግ ፖሊን ይገኝበታል። ከዓለም መሪዎች ጋር የተገናኙት ወላጆቹ ነፃ እንዲወጣ ግፊት ሲያደርጉ ቆይተዋል። እስራኤል ጦር በስፍራው ከመድረሱ ጥቂት ቀደም ብሎ ስድስቱም ታጋቾች መገደላቸውን አስታውቋል። የታጋቾቹ አስክሬን መገኘት ብዙ እስራኤላውያን ለአስር ወራት የዘለቀውን ጦርነት ለማቆም ከሐማስ ጋር በሚደረግ ስምምነት ታጋቾችን በሕይወት መመለስ ባለመቻላቸው ተጠያቂ ባደረጓቸው ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ላይ ሕዝባዊ ተቃውሞ እንዲካሄድ የሚጠይቁ ጥሪዎችን ቀስቅሰዋል። ድርድሩ ካላንዳች ስምምነት ለወራት መጓተቱ ይታወሳል። ኔትንያሁ ርኅራኄ በጎደለው መንገድ ታጋቾችን ገድሏል ያሉት ሐማስን ሀገራቸው ተጠያቂ እንደምታደርግ ተናግረዋል። ታጋቾችን የገደለ ስምምነት አይሻም ያሉት ኔትንያሁ ታጣቂውን ቡድን ድርድሩን በማደናቀፍ ከሰዋል። ታጣቂዎቹ የ23 ዓመቱን ሄርሺ ጎልድበርግ ፖሊንና አራት ታጋቾችን ያፈኗቸው ጥቅምት 7 ሐማስ በደቡብ እስራኤል እየተከናወነ በነበረው የሙዚቃ ዝግጅት ላይ ጥቃት በከፈተበት ወቅት ሲሆን ይህ ክስተት የጦርነቱ መነሻ ሆኗል። ከበርክሌይ ካሊፎርኒያ የመጣው ሄርሽ በፈንጂ ጥቃት ምክንያት ግራ እጁን አጥቷል። በሚያዝያ ወር ላይ ሐማስ ባሰራጨው ቪዲዮ በሕይወት መኖሩና ግራ እጁን እንዳጣ የታየ ቢሆንም በምላሹ መንግሥት አጋሾችን ለማስለቀቅ የበለጠ እንዲሠራ የሚያሳስብ አዲስ ተቃውሞ በእስራኤል አስነስተዋል። የእስራኤል ጦር በተጨማሪም ከሙዚቃ ዝግጅቱ ላይ የታፈኑት የ5 ዓመቱ ኦሪ ዲኒየኖ፣ የ24 ዓመቷ ኤደን የሩሻልሚ፣ የ27 ዓመቱ ኦልሞግ ሳሮዝ እና የ33 ዓመቱ አሌክሳንደር ላቦኖቭ ከሟቾቹ መካከል መሆናቸውን አስታውቋል። ስድስተኛዋ ሟች የ40 ዓመቷ ካርሜል ጋት ቤሪ ከሚባለው አርሶ አደር ማህበረሰብ የታገተች እንደነበረ ተገልጿል። አስክሬኖቹ የተገኙት በደቡብ ጋዛ በምትገኘው ራፋ ውስጥ ካለው ዋሻ መሆኑን ጦሩ አስታውቋል። ዋሻው ከሳምንት በፊት ካይዲ ፋርሃን አልካይዲ የተሰኙ የ52 ዓመት ታጋሽ በሕይወት ከተረፉበት ስፍራ 1 ኪሎ ሜትር ርቆ እንደሚገኝ ተነግረዋል። ሐማስ ታጋቾችን ለመልቀቅና በምላሹም ጦርነት እንዲቆም የእስራኤል ኃይሎች እንዲወጡና ቁልፍ ሚና ያላቸው ተዋጊዎችን ጨምሮ ከፍተኛ ብዛት ያላቸው ፍልስጤማውያን እስረኞች እንዲለቀቁ መጠየቁ ይታወሳል። አይዛታል ሪሽቅ የተባሉ የሐማስ ከፍተኛ ባለሥልጣን ሐማስ በሐምሌ ወር እንደተስማማበት የገለጸውና በአሜሪካ የተደገፈው የተኩስ አቁም ሐሳብን እስራኤል ብትቀበል ኑሮ ታጋቾቹ በሕይወት ይተርፉ እንደነበረ ተናግረዋል። የታጋቾች ቤተሰቦች ሀገሪቱ ውስጥ የሚደረግ እንቅስቃሴ እንዲቆም ጥሪ አቅርበዋል። ነትንያሁ ሐማስ እስኪጠፋ ድረስ ጦርነቱ እንደሚቀጥል ገልጸው ታጋሾችን ወደ ቤት ለማምጣት ወታደራዊ ግፊት እንደሚያስፈልግ ተናግረዋል። ዘገባው የአሶሺየትድ ፕሬስ ነው። የቀድሞ ኢራን ፕሬዚደንት ኢብራሂም ራይሲ የተገደሉበት የሄሊኮፕተር አደጋ በዋነኝነት የተከሰተው ከባድ ጭጋግ ባካተተ የአየር ሁኔታ ምክንያት መሆኑን የመጨረሻ ምርመራ ውጤቶችን ዋቢ ያደረገው የኢራን መንግሥት ቴሌቪዥን እሁድ ዕለት ዘግበዋል። የሀገሪቱ መንፈሳዊ መሪ አያቶላ አሊ ኮሚኔ ተኪ ሊሆን ይችላሉ በሚል ሲታዩ የከረሙት ወግ አጥባቂው ፕሬዚደንት ኢብራሂም ራይሲ በግንቦት ወር በአዘርባይጃን ድንበር አቅራቢያ በሚገኝ ተራራማ አካባቢ ነበረ ሄሊኮፕተራቸው ተከስክሶ ሕይወታቸው ያለፈው። የኢራን መንግሥት ቴሌቪዥን እንደዘገበው የሄሊኮፕተሩ መከስከስ ዋናው ምክንያት በአካባቢው ያለው የአየር ሁኔታ አስቸጋሪ መሆኑ ነው ሲል የመጨረሻው ምርመራ ውጤት መደምደሙን አስታውቋል። ድቅድቅ ጭጋግ ራይሲና ባልደረቦቻቸውን ይዛ የነበረችው ሄሊኮፕተር ከተራራ እንድትላተም ምክንያት መሆኑን ጉዳዩን ያጣራ ዘንድ በኢራን ጦር የተሾመው ከፍተኛ ኮሚቴ ያወጣው ዘገባ አመልክቷል። የኢራን ጦር ቀድሞ ባወጣው ሪፖርት ላይ ከአደጋው ጋር በተገናኘ የስህተትም ሆነ የጥቃት ማሳያ ማስረጃዎች በምርመራ ወቅት እንዳልተገኙ አስታውቆ ነበረ። ዘገባው የሮይተርስ ነው። የሩሲያ ባለሥልጣናት ዩክሬን እሁድ ማለዳ ላይ በሞስኮና በቴቨር ክልሎች የኃይልና የነዳጅ ማጣሪያ ፋብሪካዎችን ጨምሮ በርካታ የአገሪቱ ክልሎች ላይ ያነጣጠረ የሰው አልባ አውሮፕላኖች ጥቃት ማድረሷን ገለጹ። በመንግስት የሚተዳደረው ታስ የዜና ወኪል የሩሲያ መከላከያ ሚኒስትርን ጠቅሶ እንደዘገበው የሀገሪቱ የአየር መከላከያ አውታሮች 158 ሰው አልባ አውሮፕላኖችን አውድመዋል። ሚኒስቴሩ በቴሌግራም እንዳስታውቀው ከዩክሬን ጋር በሚያዋስኑት የኩርስክ፣ ብራንስክ፣ ቮሮኔዝ እና ቤልግሮድ ክልሎች ቁጥራቸው 122 የሆኑ ድሮኖችን ማርገፉን አስታውቋል። ከሩሲያ የተሰጡ መግለጫዎችን በተናጠል ማረጋገጥ አልተቻለም። በዩክሬን በኩል የተሰጠ ማስተያየት የለም። የአሁኑ ጥቃት የተፈጸመው ከ200 በላይ የሩሲያ አውሮፕላኖችና ሚሳይሎች በዩክሬን የኃይል መሠረተ ልማት ላይ ያነጣጠረ ከግዙፎቹ መካከል አንዱ መሆኑ የተነገረለትን ጥቃት ከፈጸሙ ከጥቂት ቀናት በኋላ ነው። የሩሲያ ወታደሮች ምስራቃዊ ዩክሬን በተለይም ዶኔትስክ አካባቢ ግስጋሴ እያደረጉ እንደሆነ እየተነገረ ባለበትና ዩክሬን በሩሲያ ኩርስክ ግዛት ጥቃት በመሰንዘር ወደፊት መግፋቷ ከተዘገበ አንድ ወር ሊሞላው በተቃረበበት ወቅት ነው የአሁኑ ጥቃት የተሰማ። አድማጮቻችን፣ ለምሽቱ ያዝናቸው አጫጭር ዘገባዎች እነዚህ ነበሩ። ከምሽቱ የአሜሪካ ድምፅ ስርጭት ጋር አብራችሁ ቆዩ።
ዕለቱ እሁድ ነሐሴ 26 2016 ዓ.ም። በድጋሚ ጤና ይስጥልን፣ እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች።
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብረናችሁ እንዘልቃለን።
አሁን ቀዳሚ ያደረግነውን ዜማ እናስከትል። Yeah.
ተወዳጁ ድምፃዊ ሚካኤል በላይነህ አዳዲስ ዜማዎች በማለዳ የተሰኘችው ነበር ያሰማናችሁ። ሚካኤልን እናመሰግናለን።
መሰንበቻውን የብዙዎችን ትኩረት የሳበ ጉዳይ ነው።
ምንሻ የሆነችውን ኢትዮጵያን ጨምሮም ያንዳቸው ከሌላው በእጅጉ ቢለያይም
ከ11ዱ የተፋሰሱ አገሮች ለአብዛኞቹ የህልውናቸው የደም ስር የሆነው የዓለማችን ረጅሙ ወንዝ ናይል
ዛሬ በኢትዮጵያ አዲስ ምዕራፍ ተጽፏል።
በአባይ ወንዝ የብዙ መቶ ዘመናት ታሪክ የኢትዮጵያን የኃይል ጥማት ለማርካትና በክልሉም የኃይል አቅርቦትን ያሳድጋል የተባለለት ግዙፉ ግድብ ህዳሴ
በርካታ ዓመታት ውዝግብና ኢትዮጵያ ውስጥ የሚታዩ ቀውሶች በተዘዋዋሪ ተጨማሪ ምክንያቶች ሆኖ ቢቆይም በመጨረሻው እውን መሆኑ ተዘግቧል።
ባጭሩም የአባይን ልጅ የሚለው ተረት ተረት ሆኖ ሊቀር ነው።
የመልካም ምድራዊ አቀማመጥን ተንተርሶ የሚቀየስ ዓለም አቀፍ የፖለቲካ ስትራቴጂ
ግዙፉ ግድብ ስጋት ያሳደረባትና ብርቱ ተቃውሞ ስታሰማ የኖረችው ግብጽ የንዑስ አህጉሩ የፖለቲካ ሁኔታና የኢትዮጵያ አጠቃላይ ይዞታ
ቀጣዩን ምዕራፍ እንደምን ይቀርጹት ይሆን የሚለውን ጨምሮ
የህዳሴ ግድብ ቃል ኪዳንስ በርግጥ ይይዝ ይሰምር ይሆን?
ይህ ራዕይ ደርሶ እውን ይሆን ዘንድ ያቅማቸውን ካደረጉ አያሌ ኢትዮጵያውያን ዘንድ ባሳደረው ተስፋና ሊገጥሙ የሚችሉትን ፈተናዎች
እንዲሁም የተሻሉ የሚባሉ ቀጣይ አቅጣጫዎችን አስመልክቶ ለግንዛቤያችን የሚበጅ ብርሃን የሚፈነጥቁ ሶስት የጉዳዩ አዋቂ ባለሙያዎችን ጋብዘናል።
እንግዶቼ በቅድሚያ ለተሳትፏችሁ አመሰግናለሁ። በትውውቁን ጀምር ከውሃ ጉዳዮችና ከዓለም አቀፍ የውሃ ሕግ አዋቂነታችሁ ባሻገር በአባይና አለፍ ብሎም በናይል ወንዝ ይዞታ ታሪክና ስምምነቶች እንዲሁም ውዝግቦች ዙሪያ በሚነሱ ጭብጦች ላይ ጥናቶች ያካሄዳችሁ ባለሙያዎች ናችሁ። የዛሬው ውይይታችን ትኩረት የሚያደርግባቸውን ጉዳዮች ጨምሮ ከዚህ ጋር የተዛመደ ስራችሁንና ራሳችሁን በምታስተዋውቁበት ብንደረደር።
እሺ አሉላ፣ በጣም አመሰግናለሁ ስለጋበዝከኝ። ጥሩ ሰው አሰፋ እባላለሁ። እኔ በታምፓ ፍሎሪዳ በተለይ ውሃና አየር ንብረት ጋር የምሰራ በተለይ ደግሞ በዚህ በህዳሴ ግድብ ሁኔታ ዊ አስፓየር ከሚባል በጎ አድራጎት ጋር የምሰራ ነኝ። አመሰግናለሁ ስለጋበዝከኝ።
ታንክ ዩ አሉላ ድሎ ስለሰጠኝ። ስሜ ማህሙድ ሸፍትኩዬ እባላለሁኝ። በዓለም አቀፍ የህግ ጥናት ፒኤችዲ ወስጃለሁ። ናይል ኢን ዘ ሌጋል ኤንድ ፖለቲካል ፐርስፔክቲቭ ቢትዊን ቼንጅ ኤንድ ኮንቲኒቲ የሚል መጽሐፍ ኦተር ነኝ። የፒኤችዲ ዲዘርቴሽን ነበረ። ከዊ አስፓየር ጋር አብሬ እሰራለሁ በህዳሴ ግድቡና በናይል ቤዚን ዙሪያ በጠቅላላ የህግ ባለሙያ ነኝ።
እሺ አመሰግናለሁ አሉላ ስለጋበዝከኝ። መቅደላዊት መሳይ ይባላለሁ። አጠቃላይ የናይል ውሃ አጠቃቀም ምክንያታዊና ፍትሃዊ እንዲሁም ዘላቂ ልማትን በማከለ መልኩ የአባይን ውሃ እንዴት መጠቀም እንችላለን የሚለው ሀሳብ ላይ ነው ፒኤችዲ ትሬን የምሰራው። ፍሎሪዳ ኢንተርናሽናል ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው አሁን ያለው። እንዳልከው የአባይ ውሃ በተለይ ደግሞ ከህዳሴ ግድብ ጋር ተያይዞ ከነ ዶክተር ጥሩሰው ከነ ዶክተር ማህሙድ ጋር ዊ አስፓየር ውስጥ የምሳተፋለው። ከዛም በተጨማሪ የኢትዮጵያ ውሃ መማክርት ካውንስል ውስጥም
እንደሱ አይነት ሌሎች ኦርጋናይዜሽኖችም ጋር ለኢትዮጵያ ይበጃል ለኢትዮጵያ ውሃ አጠቃቀም ኮንትሪቢዩት ከሚያደርጉ ኦርጋናይዜሽኖች ጋር አብሬ እሰራለሁ።
መልካም፣ ለትውውቁ አመሰግናለሁ። እንግዶቼ፣ ከነገሩ እምብርት እንነሳ። ለጠቅላላው ውይይታችን መነሻ ከሚሆንን መሰረታዊ ጭብጥ ብንደረደር፣ ዶክተር ጥሩሰው እንደ ትውውቁ ሁሉ ይህንንም ከርሶ ልጀምር። የህዳሴ ግድብ ተጠናቀቀ። ከህዳሴ ግድብ ግንባታ በኋላ ስራ ላይ ይውላሉ የተባሉ ተስፋ የተጣለባቸው ጉዳዮች እውን ሊሆኑ ነው የሚል አይነት መንፈስ ያለው ዜና ነው የተሰማው። በእርግጥ የቱ ጋር ነው ያለ ነው ዶክተር ጥሩሰው? የህዳሴ ግድብ ጉዳይ ሲነሳ፣ የአባይ ግድብ ጉዳይ ሲነሳ እና እንዲያመጣ የሚፈለጉት አዎንታዊ ለውጦች ሲታሰቡ?
አመሰግናለሁ አሉላ፣ በጣም መሰረታዊ የሆነ ጥያቄ ነው ያነሳው። የቱ ጋ ነው አሁን ብንል፣ እንደ ቴክኒካል ሰው እኔ ተጠናቅቋል ነው ምለው። ግን ቁጥር ካስፈለገ ምናልባት ለአድማጮች፣ ዛሬ ሰዓት ያለ ነው 4 ተርባይኖች ተክለናል። አራቱ ደግሞ ወደ 30% የሚሆነውን ሙሉ ሲሆን የሚያመነጨውን የሚያደርጉ ማለት ነው። ሙሉ ሲሆን 5150 ሲሆን እነኛ አራቱ ደግሞ 1550 ሜጋዋት የሚያመነጭ የሚችሉ ናቸው። ሌላው በሙሌትም በኮንስትራክሽን ስናየው ጥሩ ቦታ ነው ያለው ማለት እንችላለን። ሌላው ያው እንደምታውቀው እንግዲህ የህዳሴ ጉዳይ በጣም ጨቃጫቂ ለረጅም ጊዜ የሄድንበት ሁኔታ ነው ያለው። ግን አንድ መሰረታዊ የሆነው ምንድን ነው? በፊትም በኔጎሽሽም ላይ ኔጎሽት ሲያደርጉ የሚያወሩት የሚጠቀሙት ነገር ቢኖር ኮንስትራክሽን እና ኦፕሬሽን የሚባል ነገር አለ መስራት ሲጀመር። ስለዚህ አሁን ኦፊሻሊ ያንን የኦፕሬሽን የሚለውን ጀምረናል ማለት ነው። ያ ደግሞ ከ49 ቢሊዮን ሜትር ኪዩብ በላይ ከሆነ ኦፕሬሽን ይባላል። ከዛ በፊት ግን ኮንስትራክሽን ነው ብለው ለረጅም ጊዜ ሲጨቃጨቁበት የነበረም ነገር ስለሆነ እንዳልከው ቁጥሩን መናገር ከሆነ እንግዲህ ዛሬ ያለ ነው እስከ 62 ቢሊዮን ኪዩቢክ ሜትር የሚሆን ይዘናል። ሲሞላ 74 ቢሊዮን ኪዩቢክ ሜትር ነው የሚሆነው። ካሉት ደግሞ ከ13ቶቹ 4 ተርባይኖች ይዘናል ማለት ነው። እና ይሄንን ማመንጨት እንችላለን። ግን ወደኋላ እንመጣበት እንችላለን። ይሄ የተመነጨውን ደግሞ እንዴት ለሰው እናደርሳለን የሚለው በደንብ መሰመር ያለበት ሁኔታ ነው። እዚህ ላይ ላቁም።
ትክክል። ወደ ዋናው በር መግቢያ አድርሰውን ነው ያቆሙት። ትልቁ ጥያቄ ይመስለኛል፣ መግደላዊት፣ ወደ አንቺ ልመጣ ነው። በተለይ የሁለቱ ሀገሮች ግብፅና ሱዳን ፍላጎት ይሟላል አይሟላም ከሚለው አንስቶ ሌሎች የሀገራቱን ግንኙነቶች ውጥረት ውስጥ እስከሚያስገቡ ድረስ ውዝግብ አልተለየውም እና የህዳሴ ግድብ ጉዳይ እድሜ ያህል የምናስታውሰው ዛሬም ያልተቋረጠ ሁኔታ እናያለን። ምናልባት አሁን የደረሰበት ቦታ ይሄን አቅጣጫ የሚያስቀይር ነገር ተፈጥሮ ይሆን? ምናልባት የሱዳን ጉዳይ ለየት ባለ አይን የሚታይበት ነው። ሱዳን በእርስ በርስ ጦርነት ውስጥ የተዘፈቀችበት እና የበረታ ፈተና የታመሰች ያለችበት ነው፣ ረሃብና ድርቅን ጨምሮ። ግብጽ ጠንከር ያለ አቋምም ፍላጎቷም ይጓደላል የሚለውን የሚቀርቡትን ሳይንሳዊ ትንታኔ በሚሞግት መልኩ የቀጠለች አገር ነች እና ይሄ ሁኔታ ምን ቀየረ መግደላዊት?
እኔ አሁን የአባይ ውሃ ተፋሰስ አጠቃቀም ላይ መሰረታዊ የሆነ ችግር አለ። አሁን ላይ የተከሰተ ሳይሆን ከዘመናት ጀምሮ ይዘነው የመጣ ነው። ፍትሐዊ ያልሆነ አጠቃቀም አለ። ስለዚህ ህዳሴ ግድብ ባይሆን እና ሌላ ምንም አይነት ፕሮጀክትን ብንሰራ ችግር መፈጠሩ አይቀርም ነበር። ስለዚህ ይሄ ህዳሴ ግድብ አወዛጋቢ ነው የሚለውን ብዙም አልቀበለውም። አትሊስት ከኢትዮጵያ ሳይድ ህዳሴ ግድብ አወዛጋቢ ሆኖ ሳይሆን ምንም አይነት ፕሮጀክት የአባይ ተፋሰስ ላይ አወዛጋቢ ሳይሆን የታችኛው ተፋሰስ ሀገራትን ጥቅም ይነካል ተብሎ ስለሚታሰብ ነው እንጂ ህዳሴ ግድብ ምንም አከራካሪም አወዛጋቢም ፕሮጀክት መሆን ያልነበረበት ጉዳይ ነበር። ግን ወደ ነጥብ ስመጣ የህዳሴ ግድብ መጠናቀቅ፣ አትሊስት ኮንስትራክሽኑ መጠናቀቁ ለኢትዮጵያ ትልቅ ድል ነው። ለኢትዮጵያ ብቻ ሳይሆን ለተፋሰሱ ሀገራት ትልቅ ስታትስ ኮ የምንለውን ነገር የሚያንቀሳቅስ አይነት ሙቭመንት ነው። እስካሁን እንግዲህ እስከ ዘመናት ጀምሮ ሁሉም ሀገሮች በተለይ ኢትዮጵያ የአባይ ውሃን ለመጠቀም ፍላጎቱ ነበረ፣ አቅሙ ግን አልነበረም። አሁን ፎር ዘ ፈርስት ታይም ኢን አወር ሂስትሪ በራሳችን አቅም፣ በራሳችን ገንዘብ፣ በራሳችን ጥረት ይሄን የሚያክል ትልቅ ፕሮጀክት ሰርቶ ማጠናቀቁ አንደኛ ፌቨሩን፣ ይሄ የፓወር ዳይናሚክስ ፌቨሩን ወደ ኢትዮጵያ እና ወደ ላይኛው ተፋሰስ ሀገሮች ያመጣዋል። ይሄ ማለት ህዳሴ ግድብ ሁሉንም የአባይ ውሃ ተፋሰስ ውስጥ ያለውን ችግር በሙሉ ፈቶልናል ማለት አይደለም። ግን አትሊስት አገሮች አንድ ላይ መጥተው እንዲነጋገሩ በኋላ ላይም ዶክተር መሐመድ ያነሳው ይሆናል ተፋሰሱን ሊገዙ የሚችሉ ማዕቀፎች እነሱ ላይ ንግግሩ እንደገና እንዲነሳ ከዛም አልፎ ተርፎ እንዲፈረም እንቅስቃሴ ለነሱ ሁሉ እንቅስቃሴዎች ኤነርጂ ኃይል ሰጥቷል። ስለዚህ ህዳሴ ግድብ ለኢትዮጵያ ያለው ጠቀሜታ ምንም የሚነገርም አይደለም፣ የሚካድም አይደለም። ከዛም ባሻገር ግን ከኛ አልፎ ለሌሎችም ተፋሰስ ሀገሮች መነቃቃትን ፈጥሯል። አሁን እንችላለን የሚለውን ስሜት ይፈጥራል። ከዛም ባሻገር ፓወር ዳይናሚክስን ወይም ይሄ ስታትስ ኮን ሁልጊዜ የታችኛው ተፋሰስ ሀገሮች ዶሚኔት ከሚያደርጉበት ሴናሪዮ አሁን የላይኞቹም ተፋሰስ ሀገሮች በትክክል ወደ ሌቭል ፕሌይንግ ፊልድ እንድንመጣ መንገዱን ከፍቶልናል። ስለዚህ ምንድን ነው ኢምፕሊኬሽኑ የህዳሴ ግድብ አባይ ተፋሰስ ላይ? በጣም ትልቅ ጌም ቼንጀር የሆነ ፕሮጀክት ነው የሚሆነው። ለኢትዮጵያ ያለው ጠቀሜታ እንዳለ ሆኖ ከዛም ባሻገር ግን ሰፋ ያለም ኢምፕሊኬሽን አለው።
መልካም መግደላዊት፣ በዝርዝር ነው የተመለከትሽው የኢትዮጵያ ህዝብ ፍላጎት የውሃው ምንጭ ወይም ደግሞ ለትልቁ አባይ የምታዋጣውን ያህል ያልተጠቀመች አባይን ልጅ ውሃ ጠማው እስከሚለው ብሂል የዘለቀ ነው እና ተጠቃሚነቷ ጥያቄ ውስጥ የሚገባ አይመስለኝም። ዶክተር መሐመድ ወደ አንተ ልምጣና መግደላዊት ካቆመችበት ብትወሰድ፣ በተለይም ደግሞ እነኚህ ስር የሰደዱ ውዝግቦች እንዳሉ ሁኔታዎች ነው ውዝግቦችን እያነሳ ያለሁት። አሁንም እነኚህ ውዝግቦች አንዳንድም የግንባታውን ያደናቅፋሉ እስከሚባለው ድረስ ተጽዕኖዎች በተለያዩ መንገዶች የግብፅ ፍላጎት ይጓደላል የሚለው መከራከሪያ አጥጋቢም ይሁን አይሁን ከሕግ አንጻርም የሚታይበትን ጨምሮ ስር ለሰደዱ ውዝግቦች ለአመታት ለቀጠለ በወጉም ላልተቋጨ ድርድር ድረስ የዘለቀ ነበርና ከሕግ አንጻር እነኚህን የተፋሰሱ አገሮች ጥቅም በተማከለ መልኩ ለማስጠበቅ ምን አይነተኛ ለውጥ ያስከትላል? ከህግ አንጻር መግደላዊት ቀደም ብላ ዋና ዋና የምትላቸውን ጭብጦች አንስታልናለች።
እሺ፣ አመሰግናለሁ አሩላ። ይሄ ክሪቲካል ጥያቄ ነው። እኔ የህዳሴ ግድቡን የምገልጽበት መንገድ አሁን በጸሐፊም ላይ ጽሁፎች ላይ በአብዛኛው የምገልጸው ዲፋክቶ የሆነ ለውጥ አምጥቷል ብዬ ነው። ስታተስ ኮ ላይ ቅድም መቅደላዊትም እንዳለችው ዲፋክቶ ማለት በነባራዊ ሁኔታ በተጨባጭ ማለት ነው። ነገሮችን የቀየረበት ሂደት ነው ያለው የህዳሴ ግድቡ ማለት። ይሄ ስታተስ ኮ ምንድን ነው ወደሚለው ነው የሚወስደን። ስታተስ ኮ የታችኛው የተፋሰስ ሀገራቶች ፕራይመርሊ ግብፅና ሱዳን ሲግኒፊካንት የሚባለውን የአባይ ውሃ የሚጠቀሙበት ሂደት 55 ቢሊዮን ኪቢክ ሜትር ውሃ በህግ ደረጃ አሁን በ1959 በተስማሙ ስምምነት ግብፅ 55.5 ቢሊዮን ኪቢክ ሜትር ውሃ ትጠቀማለች፣ መብት አላት ይላል። ከዛ በተጨማሪ ሱዳን 18.5 ቢሊዮን ኪቢክ ሜትር ውሃ ትጠቀማለች፣ 10 ቢሊዮን ኪቢክ ሜትር ውሃ ደግሞ ለኢቫፖሬሽን ተትቷል። ይሄ አሁን ካውንት የተደረገው ነው። ግን አንዳንድ ሳይንቲስቶች እነ ዶክተር ጥሩ ሰውም በኋላ ላይ ሊጨምርበት ይችላል የአባይ ተፋሰስ ውሃ መጠኑ ከዚህ በላይ ነው 85-84 ቢሊዮን ኪቢክ ሜትር ውሃ በላይ ነው እና አናካውንትድ የሆነ ውሃ አለ። ያንንም በጠቅላላ የምትጠቀመው ግብፅ ናት ማለት ነው። ኢትዮጵያ በዚህ ሂደት ውስጥ ሲግኒፊካንት የሚባለውን የውሃ መጠን ኮንትሪቢዩት እያደረገች ምንም ያልተጠቀመችበት ሂደት ነበረ። ይሄንን ሂደት እንግዲህ በዋነኝነት በህዳሴ ግድብ ነው ሲግኒፊካንት የሚባለው ዲቨሎፕመንት የተጀመረው።
አብላጫውን ወይንም ከፍተኛ መጠን ያለው ውሃ እያበረከተች እያልከን ነው?
አዎ፣ እያበረከተች የህዳሴ ግድቡ መገንባት ሲጀምር ነው እንግዲህ ይሄ ኢኩተብል ወደሆነ ወይም ደግሞ የፍትህ እና የርትዕ አጠቃቀም ሂደት ውስጥ መግባት የጀመር ነው ማለት ነው። ሶ የህዳሴ ግድቡ ሲጠናቀቅ ይህንን ያለውን ስታተስ ኮ ኢትዮጵያ ምንም የማትጠቀምበት ግን የታችኛው ተፋሰስ ሀገራቶች ደግሞ በጠቅላላ ውሃውን የሚጠቀሙበትን ስታተስ ኮ በፋክት ደረጃ የቀየረበት ሂደት ነው። በፋክት ወይም ደግሞ በተጨባጭ ሁኔታ የቀየረበት ሂደት ዲፋክቶ እንለዋለን። ግን አሁን ዲጁር የምንለው ደግሞ አለ። ዲጁር የምንለው ማለት ከህግ አንጻር ደግሞ ምንድን ነው ያለው ኢምፕሊኬሽን ስንል ስቲል የታችኛው የተፋሰስ ሀገራቶች ኢንቮክ የሚያደርጉት ወይም ደግሞ ሪላይ የሚያደርጉት በዚሁ በቅኝ ግዛት እና የቅኝ ግዛት ርዝራዥ በሆነ በ1959 የተስማሙ ስምምነት ነው። መብታችን ነው ሸራችን ነው ብለው የሚሉበት ሂደት አለ። ሌላ ደግሞ ትልቅ የሆነ ይሄንን ስታተስ ኮ ለማስቀየር ኮኦፕሬቲቭ ፍሬምወርክ አግሪመንት የሚባል ፕሮጀክት ነበረ በ1995 አካባቢ ጋር የጀመረ ከዛ በኋላ 97 ላይ በትክክል ኔጎሽየሽን ያደረጉበት ከ10 አመት በላይ ድርድር ያደረጉበት ሂደት ነበረ። እዛ ሂደት ላይ ያልተስማሙበት የስምምነቱ 40 ምናምን አንቀጾች አሉት። ትልቅ የሆነ ዶክመንት ነው። አሁን ባለው የዓለም አቀፍ ህግ ሞደርን ኢንተርናሽናል ዋተር ሎ የምንላቸው ወይም ዘመናዊ የዓለም አቀፍ የውሃ ህጎች የምንላቸው ሪፍሌክሽን እነሱን የነሱ ነጠብራቅ ነው። እነሱን በአንድ ላይ ያካተተ ማንንም የማይጎዳ ሁሉንም የተፋሰስ ሀገራቶች የሚጠቅም ተብሎ ዲዛይን የተደረገ አግሪመንት ነው ማለት ነው። ይሄን አግሪመንት የነሱን በፊት የነበረውን ሱዳንና ግብጽ በ1959 ስምምነት ላይ ያላቸውን መብት ሪኮግናይዝ መደረግ አለበት ቻይና እናደርግም ይሄን አግሪመንት ብለው የወጡበት ተጨባጭ ሁኔታ ነበር ያለው ማለት ነው። ያ ተወጣው ያ ካለቀ በኋላ ኢትዮጵያ እንግዲህ በዓለም አቀፍ ህግ መሰረት ሁላችንንም ተጠቃሚ በሚያደርግ ሂደት ኮኦፕሬት አድርገን በጥሩ ጉርብትና ላይ ተመስርተን የምናደርገውን ፕሮጀክቶች በጠቅላላ ያንን አስቀርታችኋል። ስለዚህ ያለን አማራጭ እኛ እናንተ እየበላችሁ ቁጭ ብለን የምናይበት ተጨባጭ ሁኔታ የለም። ስለዚህ ግንባታ መገንባት አለብን በሚል የህዳሴ ግድብ ተጀምሯል ማለት ነው። ይሄ ፕራክቲስ በተግባር ያለውን ነባራዊ ሁኔታ የቀየረበት ሂደት አለ። ግን በህግ ያለው ነባራዊ ሁኔታ እንዲቀየር የግድ የታችኛው የተፋሰስ ሀገራት ይህንን የኮኦፕሬቲቭ ፍሬምወርክ አግሪመንት መፈረም መቻል አለባቸው። እነሱ ካልፈረሙት የኮኦፕሬቲቭ ፍሬምወርክ አግሪመንቱ በሶስተኛ የዓለም አቀፍ ህግ መርህ ምን አለ? አንድ አግሪመንት ወይም አንድ ህግ አስገዳጅነት ኃይል ያለው ያልተዋዋሉ ኃይሎች ላይ ያልፈረሙና ያላጸደቁት ሀገራቶች ላይ ያስገዳጅነት ኃይል የማይኖሩበት ሰርከምስታንስ ይኖራልና የሌጋል ኢምፕሊኬሽኑ ያን ያክል ገና ይቀርዋል ማለት ነው። ይሄንን እንግዲህ በኋላ ላይ እኔ በጽሁፌም በምንም ሰጀስት ማድረጋቸው ሪኮመንድ ማድረጋቸው መንገዶች አሉ። ምን አይነት አፕሮችን ብትከተል ኢትዮጵያ የታችኛው ተፋሰስ ሀገራቶችን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንት ማምጣት ትችላለች የሚለው ግድቡ አንደኛው ሲግኒፊካንት የሆነው ዲቨሎፕመንት የሚያደርገውን ከህግ አንጻር እንደ መደራደሪያ የምንጠቀምበት ሂደት እና እሱን እንደ መደራደሪያ ተጠቅመን የታችኛው የተፋሰስ ሀገራቶችን ኢንሴንቲቫይዝ አድርገን ወደ ኮኦፕሬቲቭ ፍሬምወርክ አግሪመንቱ እንዲመጡ ሁሉንም የሚጠቅም የህግ ማዕቀፍ ቤዚኑን ሰስተነብል ወደ ሆነ የአጠቃቀም ሂደት ውስጥ እንድንመጣ የሚያደርግበት ነባራዊ ሁኔታ ይኖራል ማለት ነው። አሉላ
መልካም። ዋና ዋናዎቹ ጭብጦች መነሳት ያለባቸው የተነሱ ይመስለኛል። እንዳልከው የሚቀጥለውን ሁኔታ በአማራጭነት የሚታዩትን እናያለን። የቅርብ ጊዜው እንግዲህ ትኩሱ ይህ ኮኦፕሬቲቭ ፍሬምወርክ አግሪመንት ያላችሁት የትብብር መግባቢያ አይነት ሰነድ የቅርብ ጊዜውን ሁኔታዎች እናያለን። ከዚያ በፊት ግን ዶክተር ጥሩ ሰው ፈተናዎችን ብንመለከት ምን አይነት ፈተናዎች ታለፉ እዚህ ለመድረስ? የትኞቹስ ገና የሚቀጥሉ ፈተናዎች ይሆኑ?
በጣም ጥሩ ጥያቄ ነው አሉላ። ብዙ ሁኔታ ነው ያለፍነው። ዶክተር ማህሙድ እንዳነሳው ግብጽና ሱዳን የሚጠቀሙት በ1959 ያለ ህግ ሆኖ 100% የአባይን ውሃ የመጠቀም ሁኔታ እኛ ይገባናል ለሚል ነው። ስለዚህ ኢትዮጵያ ደግሞ ይሄንን የህዳሴ ግድብ ስትሰራ በ2015 በፈረንጅ አቆጣጠር ኮኦፕሬቲቭ ፍሬምወርክ የሚባል ከዛ ተነስታ ነው የሰራችው እና በጣም ትልቅ ችግር ነበር ለመናገር። ዞሮ ዞሮ ግን ምን ያህል ነው ሌሎችን በማይጎዳ ሁኔታ የሚል ነው እና እኔ ራሴ እንደ ፕሮፌሽናል ምን ያህል ውሃ መያዝ አለባቸው እንደሚከታተል ሰው ሳይ ጥሩ ነገር ነው የተደረገው እነሱንም በማይጎዳ ሁኔታ። ሌላው ደግሞ አንዳንዴ ሰዎች ብናየው እግዚአብሔርም ረድቶናል አለው በአንድ በኩል። ምክንያቱም 2020 ብናየው የመጣው ዝናብ በመቶ ዓመት አንድ የሚመጣ አይነት ከዛ በኋላ የመጣውም አሁንም ድረስ ብናየው ሌላ በህግ በኩል ያለው ዶክተር መሐመድ ነሳው ተጨምሮ ሌላውም ረድቶናል እና ኢትዮጵያ ነሳችው ትክክለኛ ነው ጥሩ እየሄድን ነው እኔ የምለው እንግዲህ ጠቅል ሳደርገው።
መግደላዊት ወደ አንቺ ልመለስ ነው። በግርድፍ ነው እኔ በአማርኛ የመለስኩ ያለሁት። ምናልባት ጥቅም ላይ የዋለ የምትጠቀሙበት አጠራር ካለ ትነግሩኛላችሁ። ሁሉን አቀፍ የትብብር የመግባቢያ ሰነድ ወይም ስምምነት ይመስላል ከገለጻችሁ እንደተረዳሁት። ወደኋላ ልመለስ መግደላዊት። ወደፊት የሚያስኬዱም ሆኑ ስራ ላይ የሚውሉ ኦፕሬሽናል የሚባለውን የሚመለከቱ ተጨባጭ ጠቀሜታዎችን የምናየውን ያህል በአገሩ ላይ በህዝቡ ላይ ተጠቃሚ የሚያደርጉ ምን አይነት ለውጦች መጡ? መቼ ይከሰታሉ እነኛ ለውጦች? የብዙዎች ጥያቄ ይመስለኛል። ምናልባትም ቀረብ አድርገው የሚያዩት እንደ ብሂሉ ሁሉ የአባይን ልጅ ውሃ ጠማው የሆነ ከዛ ሁሉ ሀብት ተጠቃሚ ላልሆነ አገርና ሕዝብ በእርግጥ ይሄ አሁን ተገኘ የሚባለው ነገር ምን አይነት ተጨባጭ ለውጥ በሕይወቴ ላይ ያመጣል ለሚል ዜጋ በኤሌክትሪክ አቅርቦት፣ በኃይል አቅርቦት በጠቅላላውም ሆነ በኢኮኖሚና ተያያዥ ጥቅሞች እንደ ሀገር የሚያበለጽግ የሚያለማው የልማት ጥቅሞችም አብረው የሚታዩ ካሉ በዚህ ደረጃ የትኛው በእርግጥ ተጨባጭ ነው፣ ቅርብ ነው ማለት ይቻላል? በተለይ ደግሞ ስር የሰደደ የኤሌክትሪክ አቅርቦት ችግር ላለበት ሀገር ይሄ ምን ይለውጣል?
ይሄ ሁሉም ሰው ሁሉም ኢትዮጵያዊ መጠየቅ ይሄ ነው። የህዳሴ ግድብ የኢትዮጵያ ውሃ ለእኔ የሚገባ ምን አይነት ኢምፕሊኬሽን አለው የሚለው ትክክለኛ ነጥብ ነው ያነሳው። የህዳሴ ግድብ 5150 ሜጋዋት የማምረት አቅም አለው ስንል አጠቃላይ አቅሙን ነው። ግን እያንዳንዷ ስራ የምትጀምር ተርባይን ለኢትዮጵያ በጣም ሲግኒፊካንት የሆነ ኢምፓክት ነው ያለው። ቁጥሮች ስላልከኝ ለማነጻጸር ኢትዮጵያ ለምሳሌ የህዳሴ ግድብ አሁን አራቱ ተርባይኖች ስራ ሳይጀምሩ በፊት ኢትዮጵያ የነበራት አጠቃላይ የኤሌክትሪክ ኃይል አቅም 4800 ሜጋዋት አካባቢ ነበር። 5000 በለው ለቁጥር እንዲመች። ህዳሴ ግድብ ሙሉ በሙሉ ስራ ሲጀምር በእጥፍ ነው የሚጨምረው። ያ ትልቅ ነገር ነው። እሱ የረጅም ጊዜ እቅድ ነው ብለን ብናስበው ራሱ አሁን መጀመሪያ 2022 ላይ ስራ የጀመሩት ሁለቱ ተርባይኖች ሁለት ባለ 375 ሜጋዋት ተርባይኖች ነበሩ። 750 ሜጋዋት አቅም ያለው ኃይል ነው ወደ ግሪዳችን የተጨመረው። 700 ሜጋዋት ከሁለት ተርባይን ማለት አገር ውስጥ ካሉን ከሌሎች ግድቦች ከአብዛኞቹ ግድቦች የበለጠ አቅም ነው። አሁን እንደገና የገቡት ሁለት ባለ 400 ሜጋዋት ተርባይኖች ተጨማሪ 800 ሜጋዋት ኃይል ነው ወደ ግሪዳችን የጨመሩት ማለት ነው። እነዚህ ሁለቱ ተደምረው ነው ግርድ አሁን ባለበት አቅም 1550 ሜጋዋት ወደ ግሪዱ ተጨማሪ ኃይል እያበረከተ ነው ማለት ነው። ይሄ ቁጥር ትልቅ ነው። ቅድም ያነሳሁልህን ከህዳሴ ግድብ በፊት ኢትዮጵያ የምታመነጨውን ኃይል ካስታወስ ከ4800 አገራችን በሙሉ 120 ሚሊዮን ህዝብ ያለን ኢንዱስትሪ በሙሉ ምንም ኃይል የሚጠቀም ኢትዮጵያ ውስጥ ያለ ኃይል የሚጠቀም ነገር በሙሉ የሚንቀሳቀሰው በ4800 ሜጋዋት ነበረ። እሱን አስበህ የእሱን አንድ ሶስተኛ ከአራት ተርባይን ብቻ ከህዳሴ ግድብ ማግኘት ምን ያህል ትልቅ ኢምፓክት እንዳለው እንግዲህ ጅስ ማሰብ ነው አይደለም። ይሄ ማለት ግን አሁን ከህዳሴ ግድብ ሙሉ ለሙሉ ኦፕሬሽናልም ሲሆን ወይም አሁንም ያለን 1550 ሜጋዋት ቀጥታ እያንዳንዱ ቤት ውስጥ ገብቷል ማለት አይደለም። ዶክተር ጥሩሰውም ቅድም ነካክቷታል። ኃይል ማመንጨት የኢኩዌዥኑ ወይም የጨዋታው አንድ አካል ነው። ሁለተኛ ወይም በሌላኛው ሳይድ ያለው ደግሞ ምንድን ነው? የተመረተውን ኃይል እያንዳንዱ ቤት፣ እያንዳንዱ ኢንዱስትሪ፣ እያንዳንዱ ሰው ጋር ማድረስ ሌላ ትልቅ የቤት ስራ ነው ያለብን። ዲስትሪቢዩሽን ሲስተም፣ የትራንስሚሽን ላይኖችን በየገጠር ከተማው ማስገባት ሌላ ትልቅ የቤት ስራ ነው። ስለዚህ ኃይል ማምረታችን የሀገራችንን አቅም ይጨምራል። ለእያንዳንዱ ዜጋ እንዴት ነው ኤሌክትሪሲቲ፣ ከዛ ከኤሌክትሪሲቲ ደግሞ ጋር ተያይዞ የሚመጡ ቤኔፊቶችን ለማድረስ ያለንን አቅም ይጨምራል። ያንን ኦፕሬሽናላይዝ ለማድረግ ያንን ሪያላይዝ ለማድረግ ግን ተጨማሪ ከጎን መሰራት ያለባቸው የቤት ስራዎች አሉ። እነሱ ውስጥ የመጀመሪያው ትልቁ ዲስትሪቢዩሽን ላይናችን፣ ትራንስሚሽን ላይናችንን በደንብ ማስፋት አለበት። ኃይል ስላለ ብቻ ሁሉም ሰው ተጠቃሚ ይሆናል ማለት አይደለም። የህዳሴ ግድብ አንድ ጥሩ ነገሩ ምንድን ነው? የህዳሴ ግድብ ፕሮጀክት ሁለተኛ ዓመቱ ላይ ያለ ከህዳሴ ግድብ የሚመረተውን ኤነርጂ ወይም ኃይል ወደ ዋናው ግሪድ የሚያደርሰው ትራንስሚሽን ላይን ተጠናቋል። እሱ ትልቅ ፕሮግረስ ነበር። አሁን ከዛ ደግሞ ከግሪዱ ከዋናው የኤሌክትሪሲቲ ግሪዳችን እያንዳንዱ ቤት ኃይል የሚያደርሱት ትራንስሚሽን ላይኖች ላይ ትልቅ የቤት ስራ መስራት አለብን። ሁለቱ ነገሮች ኃይል ማምረቱ እና ኃይሉን በየቤቱ ማዳረሱ አንድ ላይ ሲሄዱ ነው እያንዳንዱ ሰው እያንዳንዱ ዜጋ ተጨባጭ ነገር ሊያይ የሚችለው ያኔ ነው። ኃይል ከማምረት አቅም አንጻር ኢቨን በአራቱ ተርባይኖች ራሱ በጣም ትልቅ ለውጥ ነው ያለው ለሀገር ውስጥም ለኤክስፖርትም ብንለው። ግን ያንን በየህይወታችን ፊል ለማድረግ ይሄ ያነሳሁት ነጥብ ትራንስሚሽን ላይን ላይ መስራት የኢትዮጵያ የሚቀጥለው የቤት ስራ ነው የሚሆነው ብዬ አስባለሁ። ተጨማሪ የረሳሁት ነገር ካለ ዶክተር ጥሩሶ እና ዶክተር ማ ይጨምሩበት።
መልካም፣ ከሌላ ተጨማሪ ጥያቄ ጋር ወደ እርሶ ልምጣ። ዶክተር ጥሩሶ ያልተነሳ ሀሳብም ካለ እዚህ ሀሳብ ላይ እንቆይና በመግደላዊት እንደተገለጸው የተመረተው ኃይል ከተጠራቀመበት ማጠራቀሚያ ቋት ብንለው ከዛ ሰዎች መጠቀም በሚችሉበት ፋብሪካዎችም ከሆነ መጠቀም በሚችሉበት ምናልባትም ተደጋግሞ ሲነሳ የኢትዮጵያንም አቅም ያጎለበተ ተደርጎ የሚታየው ወደ ውጭ የመላክ አቅም ይኖራል እስከሚለው ድረስ ያለውና የኢኮኖሚ ወይም የልማት ጠቀሜታዎች ሁሉ ይታያሉ። ዶክተር ጥሩሶ ከፖሊሲ አንጻርም እንዲያዩት ነው ይሄን ጥያቄ የማነሳው። ከተግባራዊነት አንጻር ምንድን ነው የሚጠይቀው? በኢትዮጵያ የዛሬ አቅምም ሆነ መቼም አምርቶ ማጠራቀም አይደለም እና አላማው የሚቀጥለውን እርምጃ የሚቀጥለው ምዕራፍ ለመግፋት ምንድን ነው የሚጠይቀው? ሁለተኛ የአቅምም የፍላጎትም ቅድሚያዎቻችንን መስማማት የሚጠይቅ ይመስለኛል። በሩቅ እንደሚያይ በእርግጥ የትኛው ነውስ ማድረግ የሚቻለው ወይስ ሁለቱም ይደረጋል? በምን መልኩ ነው የሚቀጥለው ምዕራፍ የሚኬደው? ቀደም ብሎ በተነሱትም ላይ የሚታከል የመሰሎትን አንድ ላይ ማንሳት ይችላል። ክብራትና ክብራን የራዲዮ መጽሔት ተከታታዮች ወጋችን አልተቋጨም። ተከታዩን በነገው ምሽት ዝግጅታችን ይዘን እንመለሳለን።
ለአሁኑ ግን ተወያይ እንግዶቻችንን የውሃ ጉዳይ አዋቂዎቹን ዶክተር ጥሩሰው አሰፋንና መቅደላዊት መሳይ ደርብን እንዲሁም
በውሃ ጉዳይ የሚነሱ ዓለም አቀፍ ዝግቦች የሚዳኙበትን ሕግ አዋቂው ዶክተር መሐሙድ እሸቱ ትኩዬን እናመሰግናለን።
በዝግጅታችን መክፈቻ ያነሳንላችሁን ጥያቄ በማስቀደም ወደ ሌላው የምሽቱ ቅንብር እንወሰዳችሁ።
በልዩ የጉጉት ስሜት የተዋጡ ታዳሚዎችና እውነትም በአንዳች ልዩ ተስፋ የሚያጭር መንፈስ የተሞላ አየር የነገሰበት አዳራሽ ለአፍታ በምናባችሁ ትስሉ ዘንድ ነበር ግብዣችን።
ስፍራው የዋሽንግተኑ የበርካታ ቤተ መዘክሮች ባለቤት የሆነው ስሚትሶኒያን የተባለው ተቋም ብሔራዊ ቤተ መዘክሮች አንዱ
የአፍሪካ የስነ ጥበብ ቤተ መዘክር።
ምክንያቱ ደግሞ የኢትዮጵያ ዘመናዊና ባህላዊ ዘፈኖች፣ ድንቅ የሙዚቃ ቅኝቶች።
ከሶስቱ እንግዶቻችን አንዷ ድምፃዊቱ ሙኒት መስፍን ዜማዎቿን በምትጫወትበት ወቅት የአንዳንድ እውቅ ድምፃውያን የሙዚቃ ስራዎችና የኢትዮጵያን ባህል ጭምር በመጠኑም ቢሆን የተዋወቀበት ምሽት ነው።
ታዳራሹ ወለል ላይ ከተቀመጠውና ዙሪያውን ግድግዳዎቹን ተደግፎ ከቆመው ታዳሚ ጆሮና እይታ ሊደርሱ የተሰናዱበት ቅጽበት መሆኑ ነው።
ከታዳሚውም የሚበዙት ታዲያ ነጭ፣ ጥቁር፣ አፍሪካዊ፣ እስያዊ፣ በአጠቃላይ የዋሽንግተን ዲሲና አካባቢው ነዋሪ ሆኑ የተለያዩ አገር ተወላጆች ናቸው። ወደ ቆይታችን እንወሰዳችሁ። እንግዶቼ እንኳን ደህና መጣችሁ። ሶስት እንግዶች አሉኝ በስካይፕ መስመር፣ ሚኪያስ አበባየሁና ሙኒት መስፍን። እዚህ ስቱዲዮ አጠገቤ ደግሞ ቴዎድሮስ አክሊሉ አለ። ሙኒት፣ ለዝግጅታችን መክፈቻ እስኪ ወደዚያ ምሽት ሰጅን ከመድረክ ሆነሽ የሙዚቃ አጋሮችን ታስተዋውቂበት ወደ ነበረው ስሜት መልሽን።
በኪቦርድ ቴዎድሮስ አክሊሉ ይገኛል። አጠገቤ ደግሞ በከበሮ ኦን ዘ ድራምስ ሚኪያስ አበባየሁ አለ። ከጎናችን ደግሞ አንዲ ቤተ ዜማ በጊታር፣ ኬኒ አለን በቤዝ፣ ከዛ ደግሞ ሰጠኝ በማሲንቆም ነበሩ መድረክ የነበሩት። እኔ ደግሞ ሙኒት መስፍን ናሽናል ስሚዝሶኒያን ሚውዚየም ኦፍ አፍሪካን አርት በጣም ደስ የሚልና በጣም አሪፍ ቅዳሜ ነበር ያሳለፍነው።
እርግጥ ግሩም ቅዳሜ ምሽት ነበረ። ሙኒት፣ እንደ መድረክ ሁሉ የሙዚቃ አጋሮችሽን ደመቅ አድርገሽ ላስተዋወቅሽበት አመሰግናለሁ። የመድረኩን ስሜት ቀረብ ባለ ሁኔታ እንዲያዩ የሚያደርግ ይመስለኛል። አድማጮቻችን ከስፍራው ባይገኙም መንደርደሪያው ጥያቄ ምን አገናኛችሁ ይመስለኛል። እርግጥ ነው ሙዚቃ ነው ያገናኛችሁ በሕይወትም በዛ መድረክም። ቴዲ እንሳሹ ነበርክና እንዴት አንድ ቦታ ልትገኙ ትቻላችሁ? የዛን ቦታና ዕለት ሁኔታ ምንሻ ብታስተዋውሰን።
እሺ፣ እንግዲህ እንደምታውቀው ሁሉም በየፊናቸው ማስተሮች ናቸው እና የኔ ብቻ አይደለም፣ የሙኒትም ነው፣ የሚኪያስም ነው፣ የሰጠኝም ነው። የሁላችንም ፕሮጀክቶችን የተገጣጠሙት እንደዛ ነው የሚገባኝ። አንድ ነገር ነበረ እዛ ውስጥ የራሳችንን ያገኘንበት ነገር። ለዚህ ነው እንደው ሁሉም በፈቃደኝነት የሰራው። እንዲያውም የቡሄን በዓል በነፃ ነው የሰራ፣ በስሜት ማለት ነው። መጀመሪያ ቀን የተገናኘ ነው የቡሄ በዓል ላይ ነበር እና ህብረተሰቡ የሚያስፈልገውን ሙዚቃ ሰጠ ነው ሰጠኝ ነው እሱ ነው ዋናው ልቡ። ግን እሱ ዙሪያ እኛ ደግሞ የዘመናዊ ሙዚቃ ስናቀርብ እዛ የነበረውን ወጣት ጆሮ ለመያዝ የቻለን ይመስለኛል። እና አንደኛውም ትልቅ የኛ ዓላማ እዚህ የሚያድጉትን ልጆቻችንን ተውጠው እንዳይቀሩ ከበፊቱ ጋር ግንኙነት እንዲኖራቸው፣ ፍቅር እንዲኖራቸው፣ እንዲቀጥል ፍቅራቸው በአዲስ መልኩ ደግሞ እነሱ እንዲያዋጡ ለሱ በሚኪያስም በፊናው ሙኒትም በፊናው ሁላችንም ይህን ነው የምንሰራው እና ተገጣጠመልን። በቃ
ግሩም ተገጣጥሟል። ቀደም ብላ ሙኒት እንደገለጸችው ስሚትሶኒያን አፍሪካን አርትስ ሚዚየም ሳውንድስ ኦፍ አፍሪካ ካንሰርት ሲሪስ ይላል። የአፍሪካ ድምጾች እንግዲህ በተከታታይ የሚካሄድ ስነስርዓት መሆኑን ነው የሚጠቁመው። ሚኪያስ፣ ከአንተ ጋር የረዘመ ቀጠሮ ነበረን። ሙዚቃ ዝግጅታችሁ ባለበት ቦታ ተገኝቼ አንድ ቀን ከነ ሙዚቃ መሳሪያቸው ወዲህ አመጣችኋለሁ የሚል ተስፋ ነበረኝና ቢዘገይም ዛሬ ተገናኝተናል።
አዎ፣ በደንብ የሚገባ በዛ ላይ ብዙ ጊዜ ከተለያዩ ሙዚቃ ዝግጅቶች ከተለያዩ የሙዚቃ ግሩፖች ጋር በምንጫወትበት ጊዜ ድጋፍ ስለማይለየን እናመሰግናለን።
ለመልካም አስተያየት እኔም አመሰግናለሁ ሚኪያስ። ቅድም ሙኒት እንዳስተዋወቀችው እዚህ ዋሽንግተን ዲሲ አካባቢ ብቻ ሳይሆን ተዘዋውራችሁ በምትሄዱባቸው አካባቢዎችም ድራምስ በከበሮ ተጫዋችነት በስፋት ትታወቃለህ። የሙዚቃ አጋሮችህ ብዙ ናቸው ከተለያዩ የሙዚቃ ባንዶች ጋር። ይበልጡን ደግሞ ለረጅም ዓመታት የተጫወትከው ፊደል የተባለው ባንዳችሁን የምትመራው የምታስተባብረው ሙዚቃ ቡድን ጋር ትታወቃለህ። ለኑሮህ ለመተዳደሪያ ሌላ ስራ ትሰራለህ? ነገር ግን ዘወትር መገኛ ሙዚቃ ነው። የህይወትህ አንድ አካል ምናልባትም ትልቁ መሆኑን መረዳት አያዳግትም። ይሄ ምናልባትም ለሁላችሁም ይሰራ ይሆናል። ለሁሉም ግን ለአመታት ይህን ማድረግ እንዴት ተቻለ ለሚልህ ምንድን ነው ያንተ ምላሽ?
በጥሩ አይነት ሁኔታ ልክፍት ነው ማለት መተውም አትችለው ነው። ከተፈጥሮ ነው የሚመጣው ይሄ ፍቅሩ ውስጥ ካለ እግዚአብሔር እድሉ ሰጥቶ እሱን የማዳበር ሁኔታ ተመቻችቶ ሁላችንም የተለያየ ድብቅ የሆነ ስጦታዎች አሉ። በተለያዩ አይነት በአርትም ይሁን በቪዥዋል አርት በሙዚቃም ይሁን በጨዋታ ቀልድም ይሁን በሁሉም ነገር እና እሱን እድል ኖሮን አዳብረን ከህይወታችን ጋር አብረን ማድረግ የምችልበት ሁኔታ ሲፈጠር ማጅክ ነው ማለት በቃ ቲንክ የህይወት ሚስጥሩ እሱ ይመስለኛል። ያንን የምትወደውን ነገር አግኝተ ምንም ቢሆን በቃ ችለ ሳክሪፋይስ ልል አልፈልግም፣ ግን በቃ ጊዜውን ሰጥተኸው ወደ ምትወደው ነገር ህይወትን የሚያድሰን ነገር ላይ ካገኘ ትልቅ ስጦታ ይመስለኛል እሱን አግኝቶ እዛ ላይ ማድረግ። እና ሙዚቃ እንደዛ ነው። ፈልገውም ባትፈልገውም ፍቅሩ ካለ እና እዛ ውስጥ ከገባ ሌላውን ነገር እያመቻቸ ታብቃቃለህ። እና ብዙ ጊዜ ቀላል አይደለም። በቃ ሙዚቃ የመንፈስ ምግብ ነው አለም ለሁላችንም ለነብሳችን። ጠዋት ስንነሳ ሙዚቃ መሰማ አይነት አለን። በተለያየ ባህልም ይሁን በተለያዩ በእምነት የምትከተል ሁሉም ላይ ብቻ ሙዚቃ ሁላችንም ላይ ልክ እንጅኑን የሚያስነሳ አንድ ኃይል ነው ብናቆም ባናቆም። ግን ያን ያህል ሆኖም ሙዚቀኞች ያን ያህል ተፈላጊነት ኖሮት ያን ያህል በምድር ላይ በቃ አንድ ከሚባሉ ነገሮች አንድ ሆኖ በተለይ በኛ ሀገር ይህን ያህል ኑሮውን ለመግባት የምችልበት ስራ አይደለም። ብዙ አይተናል ከኛ ያለፉ በደንብ ህይወታቸውን ነፍተው ሙዚቃ ግን ለራሳቸው ምንም ኑሯቸውን እንኳን በስነስርዓት ለመለከት ያቻሉበት ሁኔታ ላይ ደርሰዋል እና እሱ ያሳዝናል። ግን በመጠኑ ባለንበት ሁኔታ ሌላ ነገር አድርገን ህይወታችንን አሸንፈን የምንወደውን ነገር አድርገን እሱን ደግሞ ከመላው ህብረተሰብ ጋር አብረ የምትሸር የምታደረ ነገር ነው። እሱ ነው የሚረዳ እና የሚደግፈን
የሚያግባባ ይመስለኛል። ምትሀት ነው ብልሃል ሚኪያስ። በርግጥም ምትሃት ነው። ለታዳሚዎቻችሁ ጭምር የሚከፈል ዋጋ መኖሩንም አስረግጠሃል። እሱም የሚያግባባ ይመስለኛል። እንግዲህ የህይወታችሁ አካል ነውና አጫዋታችሁ፣ በመድረኩ ያቀረባችሁት የሙዚቃ አጫዋት በታዳሚው ላይ ያሳደረውን ስሜት በምን አይነት ስሜት እንደተከታተሉ አንዳንዶቹን መጠየቅ እድል አግኝቼ ነበርና ስለ ኢትዮጵያ ሙዚቃ ምንም የማያውቁ ሰምተውም የማያውቁ ሰዎች ሁሉ ነበሩበት። ግን በጣም በተለየ ስሜት ሲያጣጥሙ ነው ያገኘኋቸው። የታዳሚው ስሜት የሚጋባ ነውና ብዙዎቹ ወጣቶች ናቸው። ቀደም ብዬ እንደጠቆምኩት ከኢትዮጵያውያን ውጪ በርካቶች አሉበት። ሙኒት፣ ወደ አንቺ ልመለስ። መድረክ ላይ ሆነሽ ስትመለከችው የታዳሚውን ስሜት ዙሪያውን ግድግዳ ተደግፈው ሲመለከቱ ከነበሩት ውጪ አብዛኞቹ መቀመጫ ወንበር በሌለበት ሙሉውን ጊዜ አዳራሹ ወለል ላይ ተቀምጠው ነበረ ሲከታተሉ ያመሹት።
ቅድም እንዳለው ሙዚቃ ለእኔ የመንፈስ ምግብ የኃይል ልውውጥ ነው። እኛ እንሰጣለን፣ እነሱም ይሰጡናል አይነት ነገር ነው። ስለዚህ በዚህ መካከል ውስጥ ደክሞን ብንገባ ኃይል የምናገኝበት ነገር ነው ብዬ ነው የማስበው። እና መጀመሪያ ላይ ስናወራ እንደውም ሰዎች እየተንጎራደዱ ወደታች ወደ ላይ እየተዟዟሩ የሚልም ስሜት ነበረ። ስለ ኮንሰርቶ እንዴት ነው የሚሆነው የሚለው ነገር አስብና ልክ ከመጀመሩ በፊት ተሰምቶ ነበረ፣ አይ እዚሁ ቁጭ ይመስለኛል ወንበር ይውጣ ሁሉ ተባብለን ከኦርጋናይዘሮቹ ጋር በጣም ቤቱ ሙልት ነው ያለው። እና የኢትዮጵያ ሙዚቃ ለመስማትም ይሄን ያህል ሰው መምጣቱም ገና ከዛ ይጀምራል፣ ደስ ይላል። ሳውንድ ኦፍ አፍሪካ ብሎ ዝም ብሎ በቃ ምን ይሆን ደግሞ ብሎ ለማየት የመጣም ይኖራል፣ በቃ ሆን ብሎ ፈልጎም የመጣም ይኖራል። ሁሉም አይነት አለ፣ ኢትዮጵያኖችም ይኖራሉ፣ እሱም ሁሉም አለ። እና ከእነሱ ጋር አንደኛ ነገር መኖራቸው በጣም እናመሰግናለን። ሁልጊዜ ሰው ሲመጣልን ላይቭ ሚውዚክ ሰው ከሌለ ትንሽ ያሳዝናል፣ እና ሰው ሲኖር ኢትስ ናይስ። ከዛ ግን በሙዚቃ ውስጥ እንደገና ቅድም እንትን ቴሪ እንዳለው ስለ ሙዚቃው፣ ስለ አመጣጡ፣ ስለ መሳሪያው፣ ስለ ይዘቱ እሱን ደግሞ ስናስረዳ በደንብ ቃ ኦ ነው እንዴ ብለው የሚነቃነቁ አንገቶችና ራሶቹም ነበሩ። እና እሱንም ማየት የሆነ ከዜማው ብቻ ከግጥሙ ብቻ ከሙዚቃው ብቻ ሳይሆን እንዳልከው ከዛም በላይ ነው። ዞሮ ዞሮ ለእኔ ላይቭ ፐርፎርማንስ በቃ እንደዚህ መድረክ ላይ መጫወት ሁሌም የሚያስደስተኝ ነገር ቢኖር ያ ነው፣ ፐርፎርሚንግ ስቴጅ ላይ ፐርፎርም ማድረግ ነው። እና ሁል ጊዜ መጨረሻ ላይ ሲያልቅ ያው አድሬናሊን የሚል አንድ ሆርሞን አለ። እሱ እስኪሰክን ራሱ ሰዓታት ይፈጃል። ምክንያቱም በቃ ብዙ ነገር በዛ ሰዓት ውስጥ የማይተዋወቁ ሰዎችን እንደ አንድ ማህበረሰብ እንደ መፍጠር ነገር ነው። ዩክሬደ ኮሚኒቲ እና እዛ ኮሚኒቲ ፈጥረሃል በዛ ደቂቃ ውስጥ በሙዚቃ ውስጥ እና እንደ አስማት የሚመስል ስሜት አለው። ግን በቃ ከድሮም ጀምሮ ያለ ነው። ቅድም ሚኪያስም እንዳለው ውስጣችን ያለን ዜማ ምት ዲስ ኤለመንት ከልጅነታችን ከመወለዳችን በፊት እስከ ሞታችን ድረስ አብሮን ያለ ነገር ነው እና ባህል፣ ቋንቋ፣ ብዙ ነገር ምንም ሳይገድበው ሰው ሁሉ የሰማውን ተቀብሎ ደስ ብሎት ሲሄድ ማየት በጣም ትልቅ ጸጋ እና ስጦታ ነው። እና ለእኔ ትልቁ ደስታዬ መድረክ ላይ ያንን የሀይል ኤክስቼንጅ ሰርኩለር የሆነ ሳይክሉን ማየቱ እና መኖሩ በጣም ለሁሉ ነገሬ ብዙ ደስታ የሚሰጠኝ ነገር ነው። እና ደስተኞች ነበርን፣
ደስተኞች ነበራችሁ። ሌላውንም እንዳስደስታችሁት ከሚኪያስ በተስማማ መልኩ አስማት ነው ብለሻል፣ ምትሃት ብሎን ነበረ ሚኪያስ። አዲስ ማህበረሰብ የማይተዋወቀውን እንደ መፍጠር ነው ብለሽ ነበር። ያን አይነት ስሜት ካነጋገርኳቸው ሰዎች አግኝቻለሁ። አንድ የሙዚቃ ልምዱ ያላት ልጅ፣ ሙዚቃ ምርቱ ያላት የምትጫወት በምትማርበት ዩኒቨርሲቲ ውስጥ ስትነግረኝ የኢትዮጵያ ሙዚቃ ያለበት ሄጄ ነው ከዚህ በኋላ የምከታተለው ስትል ነበረ። ሙዚቃው ብቻ ሳይሆን እንዳልሽው ስለ ባህሉም የባህል ትውውቁ በደንብ ታስቦበት የተሰራ ነው የሚመስለው። ስለ ሙዚቃዎቹ ታስተዋውቃላችሁ፣ እንዲህ አይነት ሙዚቃ ነው መሰረቱ ይህን ይመስላል። የማያውቁት ነገር ነው እና የሚመጣው ቀድማችሁ ተነግሯቸው ነበረ። ሰውን እዛ ውስጥ የማስገባት አቅሙ ከፍ ያለ ሆኖ ነው ያገኘሁት። ለዛ መድረክ በሚል ያሰብሽው ነው በአንቺ በኩል ያደረግሽው? ቴዲም ሲያደርግ ነበረ አልፎ አልፎ እየተናገራችሁ ነበርና እስኪ ንገሪን።
አዎ፣ ምንድን ነው በእኔ በኩል አብዛኛውን ጊዜ የምጫወተው ኢትዮጵያ ውስጥም እያለውም እዚህም እያለው ለተለያዩ ማህበረሰቦች ከተለያየ አገር አማርኛም፣ እንግሊዝኛም፣ ስፓኒሽም፣ ፈረንሳይኛም ምንም በምንም ቋንቋ ሳንግባባም በአንድ መድረክ ላይ የምንገናኝ ሰዎች ጋር ነው። ለምዶብኛል። መጀመሪያውኑ ስለዚህ ሙዚቃ ማወቅ የለባቸውም አይደለም። አዲስ ነገር ነው ይዘው የመጣ። ስለዚህ አውቀው ከመጡ ናይ ተጨማሪ ኢንፎርሜሽን እየሰጣቸው ነው። ካላወቁ ግን ምንድነው ብሎ በተለይ ኢትዮጵያ ሙዚቃሩን በጣም ስለሚለይ በቋንቋም በብዙም ነገሩም ላይ የራሳችን ነገር ስላለ አሁን ለምሳሌ በፈረንሳይኛ ቢሆን በጣም ሰፊ ፍራንኮፎን ዓለም አለ። ስፓኒሽ ቢሆን በጣም ሰፊ ስፓኒክ ዓለም አለ። የኛ ቋንቋ ግን ከኛ ጋር ያለ ነገር ስለሆነ ኃላፊነቱ የኛ ነው። ስለዚህ ምንድነው ማን ነው አመጣጡ ይሄ ዘፈን የእንትና ነበረ ስለዚህ ስለሳሰው ስታረ ግርማ በየነ ካል በዛም ግርማ በየነ አዲስ እንደዚህ አይነት አለም ስላለው ሂዱ ፈልጉ የዓለማ የሸት የነበረ እሱንም እንደዚህ ፈልጉ በዛም ያባዛን ነው። ስለዚህ ያ ስራ ያ ወሬ አንደኛ ዝም ብሎ መስፈንና መውረዱ ይጨንቃል ማለት ይቻላል፣ ግን ትንሽ ታሪክ አብሮ ሲኖር ኦዲየንሱን ጋር በደንብ ኮኔክት እንድትደረግ ይጠቅማል። ሰዎች ናቸው they're curious ለማወቅ ነው የመጡት ለመስማት ነው የመጡት። ስለዚህ ኢንፎርሜሽን ስትሰጣቸው እነሱንም በደንብ you know የሆነ ነገር አዲስ ነገር አውቀው መሄዱ ሁላችንም አዲስ ነገር ስናውቅ ይጠቅመናል ደስ ይለናል። እሱንም ማድረጉ አሪፍ ነገር ነው። ከዛም ደግሞ ማባዛት ነው። አሁን ይሄንን ሰምታችኋል እዛ ደግሞ ስትሄዱ ይሄንን እስቲ ሞክሩ ያንንም እስቲ ሞክሩ ይላል። በዛውም የኢትዮጵያ ሙዚቃን ኦዲየንስ ማስፋፋት ኦዲየንስ ክሪኤሽን የሚባል ነገር አለ በዛውም ያስፋፋን ነው። ስለዚህ ሌላ ቦታ ሄጄ ይፈልጋለሁ አያለው ሰማለው የሚለውን ሰው በዛም ያንን ሲፈልግ በዛም ደግሞ የሆነ ሬስቶራንት ሆነ ያው እንጀራም ይበላል ከዛ በኋላ እንደሙ ይበላልና ከዛ ይያለ ይያለ ኢንደስትሪውን ያሳፋ ነው። ስለዚህ ሙዚቃ በጣም ትልቅ ኃይል ያለው ብዙ ነገሮች ጋር እንድትነካካም ያደርጋልና ኃላፊነቱ መድረክ ላይ ስካለን ማይክሮፎን ስካለን እኛ ማይክሮፎን ያዝን ሰዎች ያው ኃይልም አለ። ስለዚህ በዛ ሰዓት ላይ ያንን እንዴት አድርገን ለታሪክም ለባህልም ለብዙ ነገር በቃ በዛ ሰዓት ላይ ትልቅ እድል ነውና ቼር ስታደርገው እንደ አምባሳደርነት ስራም ነው። ግን በደስታ ደሞ አለ አይደለም እንወደው ሙዚቃ እየተጫወተን ያለ ነው። ስለዚህ ማን እንደጻፈው ማን እንደሰራው ከየት እንደመጣ ስንናገር በቃ ለምን እንደወደድነው በዛም ስናስተላልፍ የኛም ፍቅር ተሰምቷቸው እነሱም እንዲወዱትም ይጠቅማል ብዬ አስባለሁ። እና አም ዩዝድ ቱ ኢት ለምጃለሁ። በጣም ግሎባላይዝ የሆነ ኦዲየንስ አካባቢ ላይ ስላለው ማስተዋወቁ እንደውም ኢትስ ፓርት ኦፍ ዘ ጆይ ደስ የሚለኝም እሱን ነው። ምክንያቱም ዘፈን ኢትስ ናይስ ዜማ ኢትስ ወንደርፉል ሁሉ ነገር ደስ ይላል፣ ግን መሀል ላይ ያለው ቀልድ እና ታሪክ እና ያ ብዙ ጥቅም አለው። ስለዚህ በዛ ላይ ትልቅ አድቮኬት ነኝ።
በጣም የሚያግባባ ነው። ሰውንም በዛ ስሜት ውስጥ ለማቆየት ትልቅ አቅም አለው። ቴዲ ወደ አንተ ልመጣ ነው። ምናልባት ታስታውሱ ከሆነ በ2000 መጀመሪያ አካባቢ የኢትዮጵያ ስዕሎች በስፋት የታዩበት አጋጣሚ ነበረ። 6 ወር ያህል የቆየ ኤግዚቢሽን ትልልቆቹ ሰዓሊያኖቻችን እስክንድር ቦጎሲያን፣ ወሰኔ ኮሶሮፍ በርካቶቹ ያሉበት የሙዚቃ ቀን ነበረ እና በጋዝ የተጫወቱበትን ቀን አስታውሳለሁ። ሙኒት እዚህ ስለነበርሽ ምናልባት ከነበርሽ ታስታውስ ይሆን? ቴዲ ስሚትሶኒያን የኢትዮጵያ ሙዚቃ የኢትዮጵያ ባህል ሰፋ ባለ ሁኔታ ሲተዋወቅ አሁን የጠቀስኩት ጊዜ በዛ ደረጃ የሚታይ ነው። እንግዲህ የማስተዋወቁ እድል ሲገኝ እንደናንተ ያሉ ባለሙያዎች እድሉን ለብዙዎች እንዲጠቅም የማድረግ ዝንባሌ ያለና እስኪ አዛምድልን። ሁኔታውም የተለየ መሆኑ ግልጽ ነው። አስታውሰው ከሆነ አሁን የነገርኩህን
በስዕል ዓለም እንደዛ አንጋፋ የሚባሉት አርቲስቶች በዓለም ደረጃ ያሳዩበት የለም እስካሁን ድረስ። ያንን ይመስል ስሚዞናን በሚባለው ኢንስቲትዩት ፈረንሳይ ሊሆን ይችላል፣ እንግሊዝ ሊሆን ይችላል። አሜሪካ ውስጥ ግን በስሚዞኒያን በናሽናል ሚዚየም ደረጃ ሰዓሊዎቻችን 10 ሰዓሊዎች ተመርጠው የዚህም ሀገሮቹ ተመርጠዋል እዚህ ሀገር ዴቨሎፕ ያደረጉት። ስለዚህ በስዕል ኢትዮጵያን ብትሄድ ሞር አድቫንስ አድርጓል። እያንዳንዱ ግለሰብ ስለሆነ የሚያካሄደው የራሱን ከሪር ሰዓሊዎቹ ቀደም ብለው የበለጠ ስዕል ይሸጣሉ፣ የበለጠ ኢንተርናሽናል ኤክስፖዠር አላቸው፣ የበለጠ ታሪካቸውን ያወራሉ ስዕላቸው ዙሪያ። ሙዚቀኞቹ አንፎርችኔትሊ ስለ እኛ የሚያወራልን ፈረንሳይ ሆኖ ተገኘ እና እኛ ራሳችንን አንገልጽም፣ ስለ እኛ የሚያወራልን ግን የውጭ ሀገር ሬከርድ ሌብል አለ።
ኢትዮፒክ የተባለው
ነገር ነው። እያንዳንዶቹ ዲጂዎች ኢትዮፒክ ላይ ያለውን አንብበው ስለ ኢትዮጵያ ሙዚቃ ይፈላሰፋሉ፣ ኤክስፐርት ኦፒኒየን ያቀርባሉ እንደዚህ። እና ሙዚቀኞቹ ራሳቸው አፍተር ዋይል ባለቤት የሌለው ሆነባቸውና መዝናናት ጀምሩ። መጥቶ የሚቃወማቸውም የለም። መጥቶ ሲቃወማቸው ይሄ ውጭ ሀገር ኖሮ ትንሽ ኮምፕሌክስ ዴቨሎፕ አድርጓል ምናምን ነው የሚባለው።
ስጋቱ ነው የሚታየው ብዙ መተዋወቁ። አሁን ኢትዮፒክ ያልከው ያነሳው ምናልባት በዓለም ዙሪያ በከፍተኛ ደረጃ ያስተዋወቀን ብቸኛው የሙዚቃ ሪኮርድ ይመስለኛል።
ትክክል። በሱም ምክንያት ምስጋና ልንሰጠው ይገባል። እያንዳንዳችን 150 ሚሊዮናችን ለሰውየው ኮፍያችን አውልቀን እግዚአብሔር ይስጥልህ ማለት ይገባናል። ይህ ጨዋነት የሚጠብቀው ሚኒመም ነገር። ከዛ ወዲያ ግን እጁን ባህል ውስጥ ለማስገባት የሚሞክረውን ነገር ቦታ አይደለም። ባህሉ የፈለገውን ይስራ፣ የራሱን ኑሮ ይኑር። ይህንንም ያረጋግጥልን አድዋ ነው። እሱን ማድረግ እንዳይችሉ ያደረጉን አባቶቻችን በዛ በጦርነት ይህን ማድረግ እንድንችል ነው። አሁን እኛ የምንዝናናበት እኛ አሁን የአድዋ ጦርነት ውጤት ይህን ማወቅ አለብን።
ከአድዋ ድል ጋር አዛምደህ ያነሳኸውን ሰፋ ያሉ ጉዳዮችን ማንሳት መጣል የሚጠይቀውን ለጊዜው እናቆየውና በሚዛን ይሁን ነው ያንተ አቀራረብ። አሁን እንደምንረዳው መነሻ ያደረግከውም ምናልባት በሰፊው የምንነጋገርበት ትልቅ ስራ አለ። መጽሐፍ ጽፈሃል፣ አዳዲስ ሙዚቃዎች ይወጣሉ፣ ጊዜ ሰጥተን እንነጋገርበታለን። ግን አሁን እዚህ ላይ ተናግረህ ብናልፍ የኢትዮጵያ ሙዚቃ የሚወዱ የሚያደንቁ ከፍ ያለ ቦታ ያደረሱት የሚገባቸው አክብሮት አለ። ነገር ግን ደግሞ እኛ ራሳችን ማድረግ ያለብን ስራ አለ። የባህሉን ጉዳይ የሚመለከተው ነው የምትለው
እሱ ላይ በጣም የተዛነፈ ነገር ስላለ፣ ምክንያቱም በዓለም ዙሪያ ስትሄድ ኢትዮጵያ ጎልደን ኤጅ የሚባል የሆነች ጊዜ ፈጠሩለትና ከዛ ወዲያ መሀን አረጓት። የሙዚቀኛ መሀን
የሌለ መሰለ ሙዚቀኛ
መሰለ ሆነ እንጂ ብቻ ዋና አንጋፋዎቹ መሐሙድን፣ አለማየሁን፣ ግርማ በየነ ሊወስዱና ከኋላቸው ፈረንጅ ሙላቱ አስታጥቄ ከኋላው ፈረንጅ። ምንድን ነው ይሄ ነገር? መሀን ናት፣ አልወለደችም። ኧረ ተወልደናል ነው ያለው። እሁድ ዕለት ያኔ በስዕል እንዳደረጉት አስሩ አንጋፋ ሰዓሊዎች እኛ አንጋፋ ሙዚቀኞቹ እኔ ነኝ ባልልም አትሊስት ዝም ከሚል ያለ ነው እንፍጨርጨር እንዳለን ይታወቅ እንጂ።
ግራና ቀኝ ሀሳቦችን እያነሱ ጥሩ የሚያነጋግር የሚያወያይ ሀሳብ ያመጣ ይመስለኛል። እንዳልኩት ሰፋ ያለ ጊዜ ሰጥተን እንመለስበታለን። በዚህን መሰለ ውይይት ከዚህ ቀደም ሶስታችሁ በአንድ ላይ የተገኛችሁበት ውይይት አጋጥሞን አያውቅም። ቀደም ብለን ቃል በገባ ነው መሰረት እዚህ ስቱዲዮ ተገኝታችሁ የሚሰማ ብቻ ሳይሆን የሚታይም ጭምር ሙዚቃዎቻችሁንም በቀጥታ ለታዳሚዎቻችን እያጫወታችሁ ዳግም ሌላ ጥሩ ጨዋታ ጥሩ ወግ እንደሚኖረን ተስፋ አድርጋለሁ። ሚኪያስ አበባየው፣ ሙኒት መስፍን፣ ቴድሮስ አክሊሉ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለን።
በህዳሴ ግድብ ዙሪያ ከጉዳዩ አዋቂዎች ጋር በተካሄደው ውይይትም ሆነ በስሚትሶኒያኑ የኢትዮጵያ ሙዚቃና ባህል የተስተናገደበትን መድረክ የተመለከተ ቅንብር
አሁን ባቀረብናቸው ዝግጅቶችም ሆነ ለፕሮግራማችን ተስማሚ ናቸው በምትሏቸው ሌሎች ርዕሰ ጉዳዮች ዙሪያ
አስተያየቶቻችሁን በጽሁፍም ሆነ በድምፅ አድርሱን፣ እናስተናግዳለን።
ለምሽቱ ያልነውን ታዲያ በዚሁ መቋጨታችን ነው።
አሁን የቀረን
ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና አደሩ። I'm not afraid.